የምታደርጉት መዋጮ ጥቅም ላይ ያዋለ ያለው እንዴት ነው? ለሚሊዮኖች ጥቅም ያስገኙ የርቀት የትርጉም ቢሮዎች መጋቢት 1 2021 ቋሚ ከሆኑ የትርጉም ቡድኖቻችን መካከል ከ60 በመቶ በላይ የሚሆኑት ስራቸውን የሚያከናውኑት በቅርንጫፍ ቢሮዎች ውስጥ ሳይሆን በርቀት የትርጉም ቢሮዎች ውስጥ ነው። ይህ ዝግጅት ጠቃሚ ሆኖ ለምንድን ነው? ተርጓሚዎች በርቀት የትርጉም ቢሮ ውስጥ ውጤታማ በሆነ መንገድ መስራት እንዲችሉ ምን መሳሪያ ያስፈልጋቸዋል? የትርጉም ቡድኑ የሚገኝበት ቦታ በትርጉም ስራው ጥራት ላይ ለውጥ የሚያመጣውስ እንዴት ነው? የርቀት የትርጉም ቢሮ መቋቋሙ ተርጓሚዎች ቋንቋቸው በስፋት በሚነገርበት አካባቢ እንዲኖሩ ያስችላቸዋል። የሎ ጀርመንኛ ተርጓሚ የሆነችው ካረን እንዲህ ብላለች። በኮቴሞክ ቺዋዋ ሜክሲኮ ወደሚገኘው የርቀት የትርጉም ቢሮ ከተዛወርን ወዲህ ሁልጊዜ ሎ ጀርመንኛ እንጠቀማለን። አብረውን ከሚሰሩት ተርጓሚዎች ጋር ስንነጋገር፣ ስናገለግል እንዲሁም ገበያ ስንወጣ ቋንቋን እንጠቀማለን። በቋንቋ ተናጋሪዎች ነው የተከበብነው። ለረጅም ጊዜ ያልሰማናቸውን ፈሊጣዊ አነጋገሮች እንሰማለን። እንዲሁም የቋንቋውን ለውጥ መከታተል እንችላለን። ጋና ውስጥ የፍራፍራ ቋንቋ ተርጓሚ የሆነው ጄምስ በቅርንጫፍ ቢሮ ያለው የቤቴል ቤተሰብ አልፎ አልፎ እንደሚናፍቀው በሐቀኝነት ተናግሯል። አክሎ ግን እንዲህ ብሏል። በርቀት የትርጉም ቢሮ ውስጥ መስራት ያስደስተኛል። በአካባቢው ቋንቋ ስሰብክና ሰዎቹ ለምስራቹ የሚሰጡትን ምላሽ ስመለከት ልቤ ይነካል። ወንድሞች የርቀት የትርጉም ቢሮ የት መቋቋም እንዳለበት የሚወስኑት እንዴት ነው? በወርዊክ ኒውዮርክ ዩናይትድ ስቴትስ በሚገኘው ዓለም አቀፍ ንድፍና ግንባታ ክፍል የሚያገለግለው ጆሴፍ እንዲህ ብሏል። አንዳንድ አካባቢዎች አስተማማኝ የሆነ የኤሌክትሪክና የውሃ አቅርቦት ወይም የሚተረጎመውን ጽሑፍ ለመላላክ የሚያስችል የኢንተርኔት አገልግሎት የላቸውም። አንዱ እንቅፋት ይህ ነው። በዚህም የተነሳ የርቀት የትርጉም ቢሮ ለማቋቋም ስናስብ ቋንቋ የሚነገርባቸውን የተለያዩ አካባቢዎች እንደ ምርጫ እንይዛለን። በጥቅሉ ሲታይ የርቀት የትርጉም ቢሮ ለማቋቋም ፈጣኑና ረከስ ያለው አማራጭ የትላልቅ ስብሰባዎች አዳራሽ፣ የስብሰባ አዳራሽ ወይም የሚሽናውያን ቤት መጠቀም ነው። ከዚያም ተርጓሚዎቹ ከሌላ ቦታ እየተመላለሱ መተርጎም ይችላሉ። እንዲህ አይነት አማራጭ ካልተገኘ ለተርጓሚዎች መኖሪያና የሥራ ቦታ የሚሆን ሕንፃ ለመግዛት ፈቃድ ሊሰጥ ይችላል። የትርጉም ቡድኑ ሁኔታ ከጊዜ በኋላ ከተቀየረ እነዚህ ሕንፃዎች በቀላሉ ተሸጠው ገንዘቡ ለሌላ አስፈላጊ ዓላማ ሊውል ይችላል። ስራውን ለማከናወን የሚያስፈልገውን ነገር ማሟላት። በ2020 የአገልግሎት ዓመት የርቀት የትርጉም ቢሮዎችን ሥራ ለመደገፍ 13 ሚሊዮን የአሜሪካ ዶላር አውጥተናል። በርቀት የትርጉም ቢሮዎች ውስጥ ያሉት የትርጉም ቡድኖች ኮምፒውተሮች፣ ሶፍትዌሮች፣ የድምፅ መቅጃ መሳሪያዎች፣ የኢንተርኔት አገልግሎት እንዲሁም የውሃና የኃይል አቅርቦት ያስፈልጋቸዋል። ለምሳሌ ያህል ለአንድ ተርጓሚ የሚያስፈልገውን ኮምፒውተር ለማዘጋጀት እስከ 750 የአሜሪካ ዶላር ሊፈጅ ይችላል። ኮምፒውተሩ ላይ የተገዙ ሶፍትዌሮችና ዋችታወር ትራንስሌሽን ሲስተም የተባለው ፕሮግራም ይጫንበታል። ይህ ፕሮግራም ተርጓሚዎች ስራቸውን እንዲያደራጁና አመሳከሪያዎችን በቀላሉ እንዲያገኙ የሚያስችል ነው። ከዚህም በተጨማሪ ተርጓሚዎች በቢሮአቸው ውስጥ ቅጂ ለማከናወን የሚያስፈልጉት የድምፅ መቅጃ መሳሪያዎች ይሟሉላቸዋል። በተለይ በኮቪድ-19 ወረርሽኝ ወቅት እነዚህ መሳሪያዎች በጣም ጠቃሚ ነበሩ። ምክንያቱም በርካታ ተርጓሚዎች እነዚህን መሳሪያዎች ቤታቸው ወስደው ጽሑፎችንና ቪዲዮዎችን መቅዳታቸውን መቀጠል ችለዋል። በአካባቢው የሚኖሩ ፈቃደኛ ሰራተኞችም የተተረጉሙትን ጽሑፎች በመገምገምና የርቀት የትርጉም ቢሮውን በመንከባከብ እገዛ ያበረክታሉ። በኬፕ ታውን ደቡብ አፍሪካ በሚገኘው የአፍሪካንስ የርቀት የትርጉም ቢሮ የምታገለግለው ክርስቲን ብዙ አስፋፊዎችና የዘወትር አጥኚዎች እዚህ የማገልገል አጋጣሚ አግኝተዋል በማለት ተናግራለች። እነዚህ ፈቃደኛ ሰራተኞች በዚያ የማገልገል መብት በማግኘታቸው ደስተኞች ናቸው። በአንድ የርቀት የትርጉም ቢሮ ፈቃደኛ ሰራተኛ ሆና የምታገለግል አንዲት እህት እዚያ መስራት መንፈስን የሚያድስ እንደሆነ ተናግራለች። በአካባቢው የሚኖሩ ወንድሞችና እህቶች ድምፃቸውን በመቀዳትም እገዛ ያበረክታሉ። በቬራ ክሩዝ ሜክሲኮ የምትኖር ሆና የተባለች የቶተናክ ቋንቋ ተርጓሚ እንዲህ ብላለች። አሁን የምንኖረው ቋንቋችን በሚነገርባቸው ከተሞች አቅራቢያ ስለሆነ ብዙ ወንድሞችና እህቶች በቀላሉ እዚህ መጥተው ቪዲዮዎችንና ኦዲዮዎችን መቀዳት ይችላሉ። ይሁንና የርቀት የትርጉም ቢሮዎች መቋቋማቸው የትርጉም ስራው ጥራት እንዲጨምር አድርጓል? በሚሊዮኖች ከሚቆጠሩት አንባቢዎቻችን መካከል ብዙዎቹ አዎ የሚል መልስ ይሰጣሉ። በኮንጎ ዲሞክራሲያዊ ሪፑብሊክ የሚነገረው የኮንጎ ቋንቋ ተርጓሚ የሆነው ሴድሪክ እንዲህ ብሏል። ቀደም ሲል አንዳንድ ወንድሞችና እህቶች ስንተረጉም የምንጠቀምበትን ቋንቋ የመጠበቂያ ግንብ ማህበር ጽሑፎች ኮንጎ ብለው ይጠሩት ነበር። ምክንያቱም በእኛ ጽሑፎች ላይ ያለው ቋንቋ ብዙዎቹ የኮንጎ ተናጋሪዎች ከሚጠቀሙበት ቋንቋ የተለየ ነበር። አሁን ግን ጽሑፎቻችን የሚተረጎሙት በዘመናዊ ኮንጎ ማለትም ሰዎች በየለቱ ቋንቋውን በሚጠቀሙበት መንገድ እንደሆነ ይናገራሉ። በደቡብ አፍሪካ የሚኖረው አንዲሌ የተባለው የቆሳ ቋንቋ ተርጓሚም ተመሳሳይ ሐሳብ ሰጥቷል። እንዲህ ብሏል። ብዙዎች ስንተረጉም የምንጠቀምበት ቋንቋ እንደተለወጠ ይነግሩናል። ቀደም ሲል እንግሊዝኛውን መጠበቂያ ግንብ ያነቡ የነበሩ ልጆችም እንኳ አሁን በቆሳ የተዘጋጀውን ጽሑፍ ማንበብ ጀምረዋል። በተለይ ተሻሽሎ የወጣው አዲስ ዓለም ትርጉም ተፈጥሯዊ ለዛውን የተጠበቀ በመሆኑ በጣም ተደስተዋል። የርቀት የትርጉም ቢሮዎችን ለማቋቋም ለመንከባከብና ሰራተኞችን ለማሟላት የሚያስፈልገው ወጪ በሙሉ የሚሸፈነው ለዓለም አቀፉ ሥራ በፈቃደኝነት በሚደረጉት መዋጮዎች ነው። እንዲህ ያለውን መዋጮ በdonate.jw.org አማካኝነት ማድረግ ይቻላል።